ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአማራ ሕዝብ ቤዚክ ጥያቄው ምንድን ነው? ከኋላ ቀርነት እንዲኖር ነው የሚፈልገው፣ ሰላም እንዲኖር ነው። እነዚህ ጥያቄዎች የኦሮሞ ጥያቄ ናቸው፣ የደቡብ ጥያቄ፣ ሁሉም ሕዝብ ጥያቄ ነው። የያዝነው ጥያቄ ከዚህ አኳያ የጋራ ጥያቄ ነው። እነዚህ የጋራ ጥያቄዎች በጋራ ትግል ነው የሚፈቱት ማለት ነው።
የብልጽግና ፓርቲ ከፍተኛ የአመራር አባል ገዱ አንዳርጋቸው ናቸው። አባ ላይ እየተካሄደ ነው። በኦሮሞና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች አመራር አባላት የተሳተፉበት ይህ ውይይት በሁሉም ወገን ያሉ ፖለቲከኞችና ምሁራን ህዝቦችን ከማራራቅ ጤና ስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ታህሳስ 6 2012 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉና በዜናዎቹ
ቆንጂት ታየ ነኝ።
ከስርጭት መሐንዲሱ ጆ ጊል ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። አሁን በቅድሚያ ተሳትን ያለም ዜና።
የኢትዮጵያ ሶማሌ ክልል የቀድሞ የደህንነት ኃላፊ የነበሩት ኮሎኔል ሞክታር ሞሐመድ ሱባኔ ሶማሌላንድ ዋና ከተማ ሀርጌሳ ውስጥ መታሰራቸውን የሶማሌ ክልል የደህንነት ባለስልጣናት አስታውቀዋል። በክልሉና በሶማሌላንድ የጸጥታ ተቋማት በቅንጅ ድርጅት በወሰዱት እርምጃ መሆኑንም አክለው አስታውቀዋል። ኮሎኔል ሱባኔ በቁጥጥር ስር መዋላቸውን የኢትዮጵያ ሶማሌ ክልልና የሶማሌላንድ የጸጥታ ባለስልጣናት ለቪኦኤ አረጋግጠዋል። ኮሎኔሉን ለሶማሌ ክልል ባለስልጣናት አስረክበናል ሲሉ የሶማሌላንዱ ባለስልጣን ለቪኦኤ አመልክተዋል። መቼ እንደተያዙ ባለስልጣናቱ በውል አልገለጹም። የቀድሞው የኢትዮጵያ ሶማሌ ክልል ፕሬዝደንት የነበሩት የአብዲ ሞሐመድ ኦመር አብዲ ኢሌ አጋር የነበሩት ኮሎኔሉ በክልሉ በተፈጸሙ የሰብአዊ መብት ጥሰቶች ይወነጀላሉ። የኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር በሶማሌ ክልል በሰብአዊ መብቶች መከበር ላይ የሚታየው ተነሳሽነት የሚያበረታታ እንደሆነ ገልጸዋል። በተወሰኑ እስረኞች ላይ የተፈጸሙ ህገወጥ ድርጊቶች ግን አግባብ እንደሌለው የኮሚሽኑ መግለጫ አስታውቋል። መለስካቸው አመሃ ዝርዝሩን ይዟል።
የኢትዮጵያ ሰብአዊ መብቶች ኮሚሽን አመሻሹ ላይ ባሰራጨው የጽሑፍ መግለጫ ዋና ኮሚሽነር ዳንኤል በቀለ በጅግጅጋ ከተማ ባደረጉት የሥራ ጉብኝት በሶማሌ ክልል መስተዳደር ለሰብአዊ መብቶች መከበር የሚታየው ተነሳሽነት እጅግ የሚያበረታታ እንደሆነ ገልጸዋል። ኮሚሽነሩ በዚህ ጉብኝታቸው የተለያዩ እስር ቤቶችንና እስረኞችን እንደጎበኙ እንዲሁም የክልሉ ማረሚያ ቤቶች አስተዳደር አዲስ እያስገነባ የሚገኘውን ማረሚያ ቤት እንደተመለከቱ ታውቋል። ኮሚሽነሩ በጅግጅጋ መስተዳደር ፖሊስ ጽሕፈት ቤት ስር የሚገኘውና በተለምዶ ሀቫና በመባል የሚጠራውን እስር ቤት የንጽህና ደረጃና የእስረኞችን አያያዝ ጎብኝተው ሊሻሻል የሚችልበትን ሁኔታ ከኃላፊዎች ጋር ውይይት በማድረግ ከመግባባት ላይ እንደደረሱና ኮሚሽኑም አፈጻጸሙ እንደሚከታተል በመግለጫው ተመልክተዋል። በጉብኝቱ ወቅት የተወሰኑ እስረኞች ባቀረቧቸውም ሆነ ለኮሚሽኑ ቀደም ሲል በደረሰው አቤቱታ መሰረት በፖሊስ አካላዊ ጥቃትና ተገቢ ያልሆነ አያያዝ እንደተፈጸመባቸው ያሳወቁ በመሆኑ ኮሚሽኑ ስልታዊ ክትትሉ እንደሚቀጥል አሳውቋል። ይሁንና እስካሁን በተገኘው መረጃ ይህ አልፎ አልፎ የሚከሰት ኃይል የመጠቀምና ተገቢ ያልሆነ አያያዝ ሊኖር እንደሚችል ከመጠቆም ያለፈ የአሰራር ስርዓት በመዘርጋት ወይም የተስፋፋ የፖሊስ ድብደባ እየተፈጸመ ነው የሚያሰኝ አይደለም ሲል የኮሚሽኑ መግለጫ አብራርተዋል። በተለይ ግን አዲስ መብራቱ የተባለ ወጣት ተማሪ በስርቆት ወንጀል ተጠርጥሮ በፖሊስ ቁጥጥር ስር ከዋለ በኋላ ተፈጽሞበታል በተባለው ድብደባ በደረሰበት ጉዳት ሆስፒታል ገብቶ ሕይወቱ ማለፉ የተገለጸ መሆኑ እጅግ አሳዛኝና አሳሳቢ መሆኑን ገልጾ ኮሚሽኑ ጉዳዩን በዝርዝር በማጣራት ላይ እንደሚገኝ ታውቋል። ኮሚሽነር ዳንኤል በቀለ በተለይ የክልሉን ምክትል ርዕሰ መስተዳደር አቶ ሙስጠፌ መሐመድ ዑመር ለሰብአዊ መብቶች መከበርና መስፋፋት በተግባር የሚያሳዩትን ቁርጠኝነት አድንቀው ለሌሎች የፌዴራልና የክልል የመንግስት ባለሥልጣናት በምሳሌነት የሚጠቀሱ ናቸው ሲሉ አመስግነዋቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። በባህር ዳር ከተማ አንድ ግለሰብ ቤት ውስጥ 449 ህገ ወጥ የጦር መሳሪያዎች በቁጥጥር ስር መዋሉን የአማራ ክልል ፖሊስ ኮሚሽን አስታውቋል። ህገ ወጥ የጦር መሳሪያው በቁጥጥር ስር የዋለው በህብረተሰብ ጥቆማ እንደሆነም ኮሚሽኑ አክሎ ገልጿል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። በኢትዮጵያ የባህልና ቱሪዝም ሚኒስትር ዴኤታ ብዙነሽ መሰረት የተመራ የኢትዮጵያ የባህል ቡድን ዛሬ አስመራ ገብቷል። የደመቀ አቀባበል ተደርጎለታል። በዚህም ላይ ዝርዝሩን ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኬንያ ፕሬዚደንት ኡሁሩ ኬንያታ አዲስ ወታደራዊ ካምፕ ከሶማሊያ ጋር በሚያዋስነው የኬንያ ጋሪሳ ግዛት አስመርቀዋል። ወታደራዊ ካምፑ የተከፈተው ባለፈው አርብ ሲሆን የአልሸባብ የሽብር ቡድን ጥቃትን ለመቆጣጠር አንድምታ ይኖረዋል ተብሏል። ገልሞ ዳዊት ከናይሮቢ ተጨማሪ ይዟል።
ኬንያ የሽብር ቡድኑ አልሸባብ በተደጋጋሚ ጥቃት በሚፈጽምባት የጋሪሳ ግዛት አዲስ ወታደራዊ ካምፕ ከፈተች። ጋሪሳ አርሚ ባራክስ የተባለው የወታደራዊ ካምፕ ግንባታው የተጀመረው እንደ ግሩጉሳውያን ዘመን አቆጣጠር በ2017 ሲሆን ባለፈው አርብ ከሰዓት የኬንያው ፕሬዚዳንት ኡሁሩ ኬንያታ ካምፑን በይፋ አስመርቀዋል። የጽንፈኛው አልሸባብ ቡድን ስራን ለመቆጣጠር ይረዳል የተባለው ይህ ካምፕ ለአካባቢው ጸጥታ ጉልህ ሚና አለው ብለዋል ኬንያታ።
The establishment of this new barracks is part of our ongoing program of enhancing.
የዚህ የጦር ካምፕ መመስረት የኬንያ የመከላከያ ኃይል ስምሪትና መደባቅምን የማሳደግ አካል ነው። የኔ አስተዳደር የሀገራችንን የመከላከያ ኃይል ለማዘመን የተቻለውን ሁሉ ያደርጋል። ይህም እናንተ ወታደሮቻችን ለዓላማችሁ ጸንታችሁ ሀገራችሁን በሁሉም አቅጣጫ እንድትከላከሉ ያስችላል።
The sovereignty of our great republic across its entire length and breadth.
ኬንያ ታከለው የወታደራዊ ካምፑ ከሶማሊያ ቅርብ ርቀት በመትገኘው ጋሪሳ ግዛት መከፈቱ ለሶማሊያ ሰላምም አውንታዊ ሚና አለው ብለዋል። በጋሪሳ ቆይታቸውም ኬንያታ ተዘግቶ የነበረውን የጋሪሳ ኢሚግሬሽን ቅርንጫፍ ቢሮን እንደገና ያስከፈቱ ሲሆን ከፀሐይ ኃይል 54 ሜጋዋት የሚያመነጨውን የጋሪሳ ኤሌክትሪክ ኃይል ማመንጫንም አስመርቀዋል። የሶማሊያው ጽንፈኛ ቡድን በኬንያ በተለይ በጋሪሳ ግዛት በተደጋጋሚ ጥቃት በመፈጸም ይታወቃል። ከሳምንት በፊት እንኳን አንድ ተሳፋሪዎችን ይዞ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ ጥቃት ሰንዝረው 10 ሰዎችን መግደሉ የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እናመሰግናለን። የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዝደንት ዶናልድ ትራምፕ ላይ በቀረቡት ክሶች ላይ በዚህ ሳምንት ድምጽ ሊሰጥ እየተዘጋጀ ነው። በብዙ የከባድ ወንጀሎች ተጠያቂ ናቸው ባሏቸው የምክር ቤት ዲሞክራቶች ላይ ፕሬዝደንቱ ዛሬም በሰነዘሩት ነቀፌታ ይህ የክስ ሂደት በዩናይትድ ስቴትስ ታሪክ ወደር የሌለው የማጭበርበር አድራጎት ነው ብለዋል። ይህ በዚህ እንዳለ ከፍተኛ ምክር ቤቱ ከፍተኛው ዲሞክራት ሴኔተር ቸክ ሹመር ትናንት ለአብላጫ ሪፐብሊካኖቹ መሪ ለሚች ማኮነል በጻፉት ደብዳቤ የዋይት ሀውሱ ዋና የጽህፈት ቤት ሹም ሚክ ሙልቫኒ እና ረዳታቸው ደግሞም የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተን እና የበጀት ዲሬክተሩ ማይክል ደፊ ቀርበው ቃላቸውን መስጠት አለባቸው ሲሉ ጠይቀዋል። ሰሜን ኮሪያ የትንኮሳ አድራጎቷን አቁማ ወደ ድርድሩ እንድትመለስ ከፍተኛ የዩናይትድ ስቴትስ ዲፕሎማት የመጨረሻ ደቂቃ ተማጽኖ አቅርበዋል። ፒዮንግያንግ ለድርድሩ ያስቀመጠችው የዚህ የአውሮፓ ዓመት መጨረሻ የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት መሆኑ ነው። የዩናይትድ ስቴትስ የሰሜን ኮሪያ ልዩ ተወካይ ስቲቨን ቢግን በቀጥታ ለሰሜን ኮሪያ አቻዎቻችን ነው የምናገረው፣ ስራችንን የምናከናውንበት ወቅት አሁን ነው፣ እናከናውነው ብለዋል። ቢግን ደቡብ ኮሪያ ዋና ከተማ ሶል ውስጥ ይህን የተናገሩት ፒዮንግያንግ ሁለት የረጅም ርቀት ተወንጫፊ ናቸው የተባሉ ሚሳይል ሙከራዎችን ማድረጓን ተከትሎ መሆኑ ነው። ፒዮንግያንግ ዩናይትድ ስቴትስ እስከ ዓመቱ መጨረሻ ተጨማሪ ስምምነቶችን ካላደረገች በምጸት የገና ስጦታ ስትል የጠራችው እርምጃ እንደሚከተል መናገሯ የሚታወስ ነው። በመጨረሻም አፍጋኒስታን የሚገኘውን ሰራዊት ቁጥር እንድንቀንስ የተሰጠን ትዕዛዝ የለም ሲል የዩናይትድ ስቴትስ የጦር ኃይል ዛሬ ለቪኦኤ ገለጸ። ከአፍጋን አጋሮቻችን ጋር ሆነን ሀገሪቱን ለማረጋጋት በቁርጠኝነት መስራታችንን እንቀጥላለን ብሏል። ይሁን እንጂ በአፍጋኒስታን ባለስልጣናት ዩናይትድ ስቴትስ በሺዎች የተቆጠሩ ወታደሮችን ለማስወጣት አቅደዋል ሲሉ አረጋግጠዋል። እርምጃው በሁለቱ አጋር ሀገሮች የጋራ ስምምነት መሰረት የመነ የመነጨ እንደሆነም ነው አጥብቀው ያስገነዘቡት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር አፍጋኒስታን የሚገኙ አሜሪካውያን ኃይሎችን ቁጥር በ4000 ለመቀነስ ማቀዱን በዚህ ሳምንት ውስጥ ይፋ ሊያደርግ አቅዷል ብለው የዩናይትድ ስቴትስ የዜና ማሰራጫዎች በቅዳሜ ዘገባዎቻቸው ማመልከታቸው የሚዘነጋ አይደለም። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንላለን። የኢትዮጵያ የባህል ቡድን አስመራ ገባ። አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ከተደረገለት አቀባበል የተሰማ ድምፅ የተወሰደ ነው። ሙሉ ቅንብሩ በምሽቱ ሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የብልጽግና ፓርቲ ኢህአዴግ የሰራቸውን መልካም ተግባሮች ማስቀጠልና ስህተቶችን የማረም ስራ ያከናውናል ሲሉ የፓርቲው ከፍተኛ አመራር አባል አቶ ገዱ አንዳርጋቸው ገለጡ። የፓርቲው የደቡብ ወሎ አመራር አባላት በፓርቲው ፕሮግራምና ህገ ደንብ ላይ ውይይት ማድረጋቸውን ጠቅሶ መስፍን አራጌ ተከታዩን አድርሶናል።
አዲሱ የብልጽግና ፓርቲ በአገሪቱ ላይ የተጋረጠውን ፈተና ለመጋፈጥ ምስረታውን እውን ያደረገ የመታገያ መድረክ ነው የሚሉት የውጭ ጉዳይ ሚኒስትርና የብልጽግና ፓርቲ ከፍተኛ አመራሩ ገዱ አንዳርጋቸው ናቸው። ፓርቲው ትናንትን ንዶ ነገን የሚገነባ ሳይሆን የትናንትን በጎ ነገር አስቀጥሎ ስህተትን አርሞ የሚሻገር መሆኑን ያስረዳሉ። ለዚህም ነው ኢህአዴግ እንደ ግንባር የሰራቸው ስህተቶችም ጥንካሬዎችም አሉ የሚሉት።
ኢህአዴግ የዚህን ሀገር ኢኮኖሚ ለውጥ፣ ልማት እንደገና ደግሞ ከሞላ ጎደል ብዙ አመታት ሰላም አድርጎ ያስቀጠለ ድርጅት ነው። ነገር ግን ኢህአዴግ ጥሩ የሰራውን ያህል የሰራቸው መሰረታዊ ስህተቶች አሉ። የዚህ ፓርቲ ኢህአዴግ ጥሩ የሰራቸውን ማስቀጠል፣ ኢህአዴግ ያጎደላቸውን ነገሮች መሙላት፣ ኢህአዴግ ለዜጎች ክብርና መብት የሰጠው ትኩረት በእጅጉ አናሳ ነው። የብሔር ብሔረሰቦች መብት መመለሱ ኢህአዴግ ችግር አይደለም፣ ጥሩ ነው። ምክንያቱም ኢትዮጵያ ብዝሃነት ያለባት ሀገር ናት። ነገር ግን እውነተኛ የሆነ ራስን በራስ የማስተዳደር የብሔረሰቦች መብት የሚከበረው የግለሰቦች መብት ሲከበር ነው።
ከዚህ ባሻገር የተዛቡ ትርክቶች በአገሪቱ ህዝቦች መሀል ጥርጣሬና ግጭቶችን እንዳስከተሉ ጠቁመዋል።
ትብብሩና ህብረቱ እችን የመሰለኝ ታላቅ ሀገር ሁላችንም እኛ ብቻ ሳይሆን አፍሪካ የሚጎራባትን ሀገር አስረክቦናል። በሌላ መልኩ ደግሞ ግጭቶቹና በዛ ላይ የተፈጠሩ ጠባሳዎች ደግሞ እስካሁን ድረስ እየተጋነኑ እየቀረቡ ለግንኙነታችን መሻከር ምክንያት ነው። እነዚህም ባላንስ ያደረገ ትርክት የታሪክ አጻጻፍ መኖር አለበት። ባለፈው ጥሩም መጥፎም ተሰርቷል። ጥሩውን እንውሰድ፣ እናስቀጥለው፣ እንገንባው፣ ለአሁኑም ትምህርት ይሁን መኩሪያ፣ መጥፎውን እንረመው። ከዛ ደግሞ ከሁሉም በላይ የራሳችንን የቤት ስራ አሁንና ለነገ የሚሆን ነገር እንስራ። የብልጽግና ፓርቲ የሚለያየውን ግንብ በመናድ የሚያገናኘውን ድልድይ መገንባት ነው።
ፓርቲው የአማራን ህዝብ ጥያቄዎች በምን መልኩ ይፈታል ለሚሉ የተሳታፊዎች ጥያቄዎችም ምላሽ ሰጥተዋል።
የአማራ ህዝብ ቤዚክ ጥያቄው ምንድን ነው? ከኋላ ቀርነትና ከድህነት መውጣት ነው። መበልጸግ ነው። መሻሻል ነው። መከበር ነው። በዚህ ሀገር ሰርቶ ለመለወጥ የሚገታው ነገር እንዳይኖር፣ በቅንነት የሚያገለግለው መንግስት እንዲኖር ነው የሚፈልገው። ሰላም እንዲኖር ነው። እነዚህ ጥያቄዎች የኦሮሞ ጥያቄ ናቸው። የደቡብ ጥያቄ፣ ሁሉም ህዝብ ጥያቄ ነው። የያዝነው ጥያቄ ከዚህ አኳያ የጋራ ጥያቄ ነው። እነዚህ የጋራ ጥያቄዎች በጋራ ትግል ነው የሚፈቱት። ማለት የኢትዮጵያን ህዝብ ጥያቄ ይመልሳል፣ የአማራን ህዝብ ጥያቄ ይመልሳል።
ፓርቲው ኢትዮጵያ ከሴራ ፖለቲካ ተላቃ ሁሉን ተጠቃሚ የሚያደርግ ስርዓት እንድትገነባ መደላደል ይፈጥርላታል የሚሉት ደግሞ የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድ ናቸው። ይህንን ለማድረግ የተለያዩ መሰናክሎች እንደሚፈጠሩ የጠቆሙት ዋና አስተዳዳሪው አመራሩ በእውቀትና በህዝባዊ አገልጋይነት መንፈስ ታንጾ ሊቆም ይገባዋል ሲሉ ጥሪ አስተላልፈዋል።
ከውህደቱ ጀምሮ አላስፈላጊ ጥርጣሬና መሰል አጀንዳ እያቀበሉ በተሟላ መንገድ ጥልቀት ባለው መንገድ ከህዝባችን ጋር እንዳንገነባው የሚያደርጉ እሳቤዎችን በደንብ አምርረን መታገል፣ ለዚህ ደግሞ አሟልቶ መገንዘብ እና ለዚህ ፕሮግራም ለዚህ ፓርቲ ራስን መስጠት ያለብን ይመስለኛል።
የአማራ ክልል ርዕሰ መስተዳድር አማካሪ አቶ አለሙ ጀምበሩ በበኩላቸው ፓርቲው ታሳቢ ያደረጋቸውን ቁም ነገሮች እንዲህ ይገልጻሉ።
ደካማ ፓርቲ ዘን አጭበርብረን ስርዓት ከመንገረባ ጥሩ ለኢትዮጵያ ህዝቦች የማይጎረብት የተመቸ ስርዓት ፈጥረን ተሸናፊ መሆንንም ታሳቢ ያደርጋል። ይሄ ማለት ምንድን ነው? በሙሉ በፓርቲያችን ጭምር እንተማመናለን ማለት ነው። ሁለተኛው ፕሮግራሙ ህገ ደንቡ ሁሉንም ህዝቦች ያማከለ ነው። የአማራን ህዝቦች ፍላጎት፣ የኦሮሞን ህዝቦች ብቻ ፍላጎት አይደለም። እዚህ እየተወያየን ያለነው የመላው ኢትዮጵያ ህዝቦችን ፍላጎት ነው። ወደዚህ ደረጃ ላይ መድረሱ እኛም ጋር ሲደርስ ምንም ሳይጎረብጠን እየተነጋገርን መሄዳችን እንደ ትልቅ ዲል አድርገን ልንወስደው ይገባል። አንገፋፋም። ሳንገፋፋ በጋራ መኖር እንችላለን የሚል ሀሳብ አለ።
አንዳንድ ተሳታፊዎች ውህደቱን ህወሓት አለመቀበሉ መብቱ ቢሆንም የብልጽግና ፓርቲ በትግራይ ውስጥ የመንቀሳቀስ መብት እንዳለው የሚል አስተያየትም ሰንዝረዋል።
መስፍን የሱፍ እባላለሁ። አማራ ሳይንት ወረዳ የብልጽግና ፓርቲ ወደ ውህደቱ አልገባም ባለው ህወሓት በሚመራው ትግራይ ክልል ላይ ጣፈንታው ምን ሊሆን ይችላል በሚለው ላይ በደንብ ተወያይተናል። ህወሓት አልዋሃድም እንዳለ ሁሉ እና መብቱንም እንደተጠበቀ መብቱም እንደሆነ ሁሉ የእኛም ፓርቲ የብልጽግና ፓርቲ ብልጽግና በሚመራት ኢትዮጵያ ውስጥ ተንቀሳቅሶ የራሱን አባል የመሰብሰብ የራሱን ማስተባበሪያ ጽህፈት ቤቶች የመክፈት መብቱ የተጠበቀ ነው። ህወሓትም ይህንን ሊገነዘብና ሊያውቅ ይገንባል። ስለዚህ የብልጽግና ፓርቲያችን ትግራይ ላይ ከፍተን የትግራይን ህዝብ እንደ ሌሎቹ ኢትዮጵያ ህዝቦች ካለበት ችግር እንዲወጣ ፓርቲያችን አሁን ማጠንክሮ የሚሰራ መሆኑን ላስገነዝብ እወዳለሁ።
ሰነዱ በቀጣይ ትኩረት ቢያደርግባቸው የተባሉ ሀሳቦችም ነበሩ።
አስታጥቅ ዘው እባላለሁ። ኩታብር ወረዳ ሰነዱ አብዛኛው ጥሩ ነገር ነው ያየሁት፣ ግን በተለይ ከትግራይ ህዝብ ተጠቃሚነት ላይ ምን መሰረት አድርገን መስራት መቻል እንዳለብን ህዝቡ ተጠቃሚ እንዲሆንና ህወሓት ፓርቲውና ህዝቡ አመራሩ ላይ ያለው ችግር ተለይቶ ህዝቡን ተጠቃሚ ለማድረግ የሌሎች ፓርቲ አመራሮችና ሌላው ህዝብ ጋር ተቀናይቶ የሚሰራበትን መንገድ በደንብ አጠናክር መስራት መቻል እንዳለበትና የህዝቡ ጥያቄ የትግራይ ህዝብ ጥያቄ መመለስ መቻል እንዳለበት እሱ ላይ ትኩረት ሰርተ መስራት እንድንችል ነው ማስቀምጠው።
በተመሳሳይ ሁኔታ የደሴ ከተማ አስተዳደር የብልጽግና ፓርቲ አባላት በፓርቲው መሰረታዊ ፕሮግራሞችና ህገ ደንቦች ዙሪያ ውይይት ማድረጋቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ሙክታር ጀማል ነው ተከታዩን ዘገባ ያደረሰን። በኦሮሞና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች አመራር አባላት በክልሎች ዩኒቨርሲቲዎች ውስጥ በሚስተዋሉ ግጭቶችና ችግሮች ላይ አዲስ አበባ ውስጥ እየተወያዩ ናቸው ይለናል። በሁሉም ወገን ያሉ ፖለቲከኞችና ምሁራን ህዝቦችን ከማራራቅ ይልቅ የጋራ እሴቶችን በማስፋት ለህዝብ አብሮ መኖር እንዲጥሩ ጥሪ ቀርቧል። እነሆ ዝርዝሩ ነው።
በኦሮሚያና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ዛሬ በአዲስ አበባ አገናኝቶ ያወያያቸው መድረክ በቅርቡ በሁለቱ ክልሎች ውስጥ በሚገኙ የከፍተኛ ትምህርት ተቋማት ውስጥ የተፈጠሩትን ግጭቶች በማስወገድ ሂደት ላይ የመፍትሄ አቅጣጫ ለማስቀመጥ የታቀደ መሆኑ ተገልጿል። መድረኩ በዛሬና በነገ ውሎ ከችግሮች ይልቅ መፍትሄ ላይ አትኩሮ ለህዝቦች ግንኙነትና አብሮ መኖር የበኩሉን አስተዋጽኦ እንዲያበረክት በክብር እንግድነት ተገኝተው የውይይት መድረኩን የከፈቱት አምባሳደር ጥሩነህ ዜና ጥሪ አቅርበዋል።
የቱን ያህል የልዩነት ሀሳብ ቢኖርም በዲሞክራሲያዊ ውይይትና በመቻቻል አብሮ በመስራት አብሮ በመኖር አብሮ ማደግና መልማት እንደሚቻል እንደሚገባም ትምህርት የሚቀስምበት እንዲሆን መሰል ውይይቶቹ በየአካባቢውና በየትምህርት ተቋማቱ ተጠናክሮ እንዲቀጥሉ ያላችሁን ተሰሚነት ተጠቅማችሁ የአማራና የኦሮሞ ህዝብ ፍቅርና አንድነት በማጠናከር የምትቀጥሉ ያለኝን እምነቴ እገልጻለሁ።
በዩኒቨርሲቲዎች ውስጥ እያጋጠሙ ባሉ ችግሮች ላይ ትኩረት ያደርጋል የተባለው ውይይት መክፈቻው ላይ ብቻ ለመገናኛ ብዙሃን ክፍት ከመደረጉ በስተቀር የሚካሄደው በዝግ እንደሆነ ታውቋል። በውይይቱ ላይ የመፍትሄ ሐሳቦች እንደሚቀርቡ፣ ሁሉን አቀፍ የሆነ መግባባት ላይ ያደርሳሉ የሚባሉ ሐሳቦችም እንደሚንሸራሸሩበት፣ በህዝቦች መካከል የእርስ በርስ ግንኙነትና ትስስር ይበልጥ ለማጎልበትና ለማጠናከር ይረዳል ተብሏል። የፖለቲካ ፓርቲዎቹን ወክለው ለጋዜጠኞች ማብራሪያ የሰጡት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳና የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ መድረኩ የፖለቲካ ፓርቲዎች በቅንጅትና መግባባት መስራት እንዲችሉ በር የሚከፍት መሆኑን ተናግረዋል። ከህዝቦች ግጭት የሚያተርፍ ማንም የለም ብለዋል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ። ስለሆነም ለጋራ ሰላም መስራት አስፈላጊ እንደሆነም ተናግረዋል አቶ ዳውድ።
ረክኑን ጣለተንኩኒ ጋራቲ ዴማን ካለቲ ኢንሳኒ
የተፈጠሩት ችግሮች የሚሄዱበት አቅጣጫ በጣም አሳሳቢ መሆኑንና ህዝብን ከህዝብ ጋር የሚያጋጭ ከመሆኑ አንጻር የፌደራል መንግስት ተነሳሽነቱን በመውሰድ የሁለቱ ክልል መንግስታት በተገኙበት በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ድርጅቶችና በአማራ ክልል የሚንቀሳቀሱ የፖለቲካ ድርጅቶች አንድ ላይ በማወያየት በውይይቱ ላይ ችግሩ በጣም አሳሳቢ ስለሆነ እንዴት መታየት እንደሚገባው ተወያይተናል። እንደ ክልል መንግስታትም እንደ ፖለቲካ ድርጅቶችም ስለ ጉዳዩ አብረን አውርተናል ነው ያሉት አቶ ዳውድ።
የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ ደግሞ ሁሉም ከጥርጣሬ ወጥቶ በኃላፊነት መንፈስ እንዲንቀሳቀስ አሳስበዋል።
በአንድ ላይ የጋራ የሚያደርጉንን በጋራ በማጎልበት በልዩነት ደግሞ ያሉትን በማክበር ወደፊት ፖለቲካውን በጠረጴዛ ዙሪያ ሰላማዊ በሆነ መንገድ በመወያየት ችግሮቻችን ይፈታሉ ብለን ስላመን ይህንን ውይይት ጀምረናል። እንግዲህ በአማራና በኦሮሞ የፖለቲካ ልሂቃን ይጀመር እንጂ አድማሱን እያሰፋ ሀገራችን ውስጥ ያለው የፖለቲካ አድማስ የሰከነ እንዲሆን በቅንነትና በእውነት በኃላፊነት የፖለቲካ ኃይሎች ሁሉ እየተገናኙ ሀገራዊ መግባባትና ሀገራዊ የሆነ አንድነት በጋራ የሚያቆማቸውን ሀገራዊ እሴቶች ለይተው እነሱን በጋራ ያጎለብታሉ። ልዩነቶች ካሉ ደግሞ እነሱን እየተከባበሩና እያጎለበቱ የሚሄዱበትን ነገር መፍጠር ይቻላል። ይሄ መነሻችን እንግዲህ ይሄንን ለማምጣት ነው።
እና የፖለቲካ ተንታኙ አቶ ጀዋር መሐመድ የነበረው የኦሮሞና የአማራ ግንኙነት እውነት ላይ ተመስርቶ ሊጠናከር ይገባል ብለዋል።
ኡመቶኒ አማራ ቲፎ ኦሮሞ ኩን ኡመቴሮ ደረዳፍ ወልጭና ጅራቴዳ
የኦሮሞና የአማራ ማህበረሰብ ለረጅም ጊዜ አብሮ የኖረ ህዝብ ነው። በዚህ ወቅት የግጭት የአብሮ መኖር የመተባበር የተለያዩ ግዚያቶች ነበሩ። ይህቺ ሀገር በሁለቱ ብሔሮች መካከል ሁለቱ ብሔሮች የፖለቲካ ልህቃን ተገናኝተው አብሮ መወያየትና ግንዛቤ መፍጠር ይህቺን ሀገር ለማሻገር ወደ ዲሞክራሲ ለመጓዝ በጣም አስፈላጊ ነው። ግጭቶችን ለማስቀረትም ሆነ ግጭት ከተፈጠረ ሳይስፋፋ ለማስቆም፣ ሀገርን ከትልቅ ውድመት ለማስቀረት የሁለቱ ብሔሮች የፖለቲካ ልህቃን መሰል ውይይት በጣም አስፈላጊና ከዚህ ቀድሞ መደረግ የነበረበት ነበር ነው ያሉት አቶ ጀዋር። በውይይቱ መድረክ ላይ አንጋፋዎቹ የፖለቲካ ሰዎች አቶ ሌንጮ ለታ፣ ዶክተር ዲማ ነጎ እንዲሁም ከቅርብ ጊዜዎቹ አቶ ንጉሱ ጥላሁንና ሌሎች ተገኝተውበታል። ይህ ውይይት ከዚህ ቀደም የተካሄደው ቀጣይ ውይይት መሆኑ በመድረኩ ላይ የተነገረ ሲሆን ተመሳሳይ መድረኮችም ማድረግ አስፈላጊ መሆኑ ተነግሮበታል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማል ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ዘገባ ደግሞ ወደ አምቦ ያሻግረናል። የኦሮሞ ነጻነት ግንባር ኦነግ ምርጫ 2012 በሰላም እንዲጠናቀቅ እንደሚሰራ የግንባሩ ሊቀመንበር አቶ ዳውድ ኢብሳ ተናገሩ። ሊቀመንበሩ ትናንት በአምቦ ስቴዲየም ለከተማይቱ ነዋሪዎች ባሰሙት ንግግር ድርጅታቸው ኦነግ ህብረ ብሔራዊ ፌዴራሊዝም ወደ ኋላ እንዳይመለስ የበኩሉን ያደርጋል ሲሉም አስታውቀዋል። ዝርዝሩን ናኮር መልካ ከአምቦ ካጠናቀረው ዘገባ።
የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በከተማው ስታዲየም ባደረጉት ንግግር የኢትዮጵያ ብሔራዊ ምርጫ ቦርድ በ2012 መጪው ምርጫ ላይ እንዲሳተፉ ፈቃድ በመስጠቱ ደስታቸውን ለማብሰር እንደተገኙ ገልጸዋል። ምርጫው ሶስት ምዕራፍ አለው ያሉት ሊቀመንበሩ በቅድመ ምርጫው፣ በምርጫው ቀንና ከምርጫው በኋላ ያሉ ሂደቶች በሰላም እንዲጠናቀቁ ከመንግስት፣ ሲቪክ ማህበራትና ህብረተሰቡ ጋር በመሆን እንደሚሰሩ አስታውቀዋል። ትኩረት በመስጠት እንሰራለን ያሏቸውን አበይት ጉዳዮችንም በተመለከተ ተከታዩን ብለዋል። አቶ ዳውድ ነበር የአገሪቱ ሰላምና ደህንነት እንዲረጋገጥ፣ የመሬት አያያዝ ስርዓትና የራስን ጉዳይ በራስ የመወሰን መብት እንዲከበር ያለን አመለካከት ላይ ከሌሎች ድርጅቶች ጋር ውይይት ካካሄድን በኋላ እንደ ፈረንጆቹ አቆጣጠር ታህሳስ 5 2019 በጋራ ለመስራት ተስማምተናል። ይህም ትብብር የብሔራዊ ምርጫ ቦርድ አዋጅ በሚፈቅደው መሰረት ወደ ቅንጅት እንዲያመራ እንሰራለን። የኦሮሞ ሕዝብ ዳር ድንበር እንዲከበር ስንሰራ የሌሎችን ብሔሮች መብት ተከብሮ የጋራ ተጠቃሚነታችንን የምናረጋግጥበት ሁኔታም እንዲመቻች እንሰራለን ብለዋል አቶ ዳውድ። ህብረ ብሔራዊ የሆነ ፌዴራሊዝም ወደኋላ እንዳይመለስ የበኩላችንን እንወጣለን ያሉት ሊቀመንበሩ በመሬትና አዲስ አበባ ዙሪያ ያላቸውን አቋም አብራርተዋል። የፖለቲካ ስልጣኑ በህዝብ እጅ ሲገባ የአርሶ አደሩ ችግርና የመሬቱ ጉዳይ ባለው መብትና አስተዳደራዊ ስልጣን ሊፈጠር የሚችለውን ችግር ይቀርፋል ብለን እናምናለን። አዲስ አበባ በታሪክም ሆነ በአቀማመጥ የኦሮሚያ እምብርት ናት። በፈረንጆቹ አቆጣጠር በ1991 ዓ ም የተከለለላትን ወሰን አላት ብለን እናምናለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተወካይ አቶ ተስፋይ ፉፋ ባደረጉት ንግግር ከኦነግ ጋር በመቀናጀት ለመስራት ውይይት ላይ መሆናቸውን ጠቅሰው ተከታዩን ብለዋል። ኦነግ ወደዚህ ውድድር እንኳን ተቀላቀለ ለማለት እወዳለሁ። በማስቀጠልም እኛ ማለትም ኦፌኮች ከኦነግ ጋር ለወደፊቱ በጋራ የማንሰራበት ሁኔታ የለም። ተግባብተን እንሰራለን ብዬ አምናለሁ። እየተወያየንበትም ነው። ህዝባችን ተዘጋጅቶ እንዲጠብቀን አሳስባለሁ። ከተሳታፊዎች መካከልም እንዲህ አይነት ትብብር ይኖራል ያሉትን ጠቀሜታ አብራርተዋል። አብዱራሂም አማን እባላለሁ። ህዝባችን በአሁኑ ሰዓት መደነጋገር ውስጥ ነው። ከዚህ የመደነጋገር ሁኔታ ለመውጣት እንዲህ አይነቱ ውይይት በሁሉም ቦታ ቢቀጥል ትልቅ ፋይዳ ይኖረዋል ብዬ አስባለሁ። አለምነሽ ጫላ እባላለሁ። የአምቦ ከተማ ነዋሪ ነኝ። ሁላችንም በመተባበር እና አንድ በመሆን ትግላችንን ከግብ ማድረስ አለብን። ጉርሜሳ እባላለሁ። የኦሮሞ ህዝብ በአንድነትና በጠረጴዛ ዙሪያ በመወያየት ምሁሮቻችንን በማክበርና የማያውቁትንም በማስተማር መራመድ አለብን ብዬ አስባለሁ። ስነስርዓቱ በፈረስ ጉግስና የተለያዩ ጥዑመ ዜማዎች ደምቋል። በተለያዩ ዩኒቨርሲቲዎች እየተከሰተ ያለው የተማሪዎች ግድያና ማንኛውም ጥቃት ይቁም ሲሉ ወጣቶች ድምጻቸውን አሰምተዋል። ለአሜሪካ ድምጽ ናኮር መልካ ከአምቦ።
ናኮርን ለዘገባው አመሰግናለሁ። ተከታዩ ደግሞ ወደ ባህር ዳር ነው የሚወስደን። በባህር ዳር ከተማ በአንድ ግለሰብ መኖሪያ ቤት ውስጥ መጠኑ 449 የሚደርስ ህገወጥ የጦር መሳሪያ በቁጥጥር ስር መዋሉን የአማራ ክልል ፖሊስ ኮሚሽን አስታወቀ። ህገወጥ የጦር መሳሪያው በቁጥጥር ስር የዋለው በህብረተሰቡ ጥቆማ መሆኑንም ኮሚሽኑ ጨምሮ ገልጧል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
በባህር ዳር ከተማ ዳግማዊ አጼ ቴዎድሮስ ክፍለ ከተማ ወይም በተለምዶ አባይ ማዶ ሰማዕታት አካባቢ አንድ ግለሰብ ተከራይቶት ከነበረ መኖሪያ ቤት ውስጥ 449 ሽጉጥ በቁጥጥር ስር መዋሉን የአማራ ክልል ፖሊስ ኮሚሽን የኮሚኒኬሽን ሚዲያ ልማት መምሪያ ኃላፊ ኮማንደር መሰረት ደባልቄ ዛሬ ለአሜሪካ ድምጽ ተናግረዋል። ህገወጥ የጦር መሳሪያውን እንዳከማቸ የተጠረጠረው ግለሰብ ለጊዜው ያልተያዘ ሲሆን የቤቱ አከራይ ግን በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ኮማንደሯ አክለው ገልጸዋል።
ያው ጥቆማው ከህብረተሰቡ ነው የመጣ። ህብረተሰቡ ጥቆማውን ከሰጠበት ጊዜ ጀምሮ ፖሊስ በአካባቢ ሆኖ ሌሊቱን በሙሉ እስከ ሰውየው ድረስ በቁጥጥር ስር ለመዋል ጥበቃ ሲደረግበት አደረ። ከነጋም በኋላ ሰውየው መምጣት አልቻለም። የአካባቢው ማህበረሰብና የቤቱ ባለቤትም ባሉበት ቤቱ ተከፍቶ ፍተሻ ሲደረግ 449 ሽጉጦች ተይዘዋል። ሽጉጦቹን አምስተኛ ፖሊስ ጣቢያ ነው የሚገኘው የቤቱ ባለቤት በቁጥጥር ስር ውሏል። አከራይቸው ነው የሚለው ሰው እስካሁን ድረስ በቁጥጥር ስር ዋል አይደለም፣ ምርመራው እየቀጠለ ያለበት ሁኔታ ነው ያለ። ከዛ በተጨማሪ ሌሎች ህግ ተገኛሉ። የባጃጅ ከለመዳሪያ በኬሻ በበርካታ ኬሻዎች ተቋጥሮ አብሮ ተገኝቷልኝ። ስለዚህ እንግዲህ ሰውየው የሚለው ቤቱን አከራይቼዋለሁ፣ የተከራየው ሰው ለጊዜው ማንነቱን አላውቀውም፣ መታወቂያውንም አልያዝኩም፣ እንዲህ ነው የሚለው። ምርመራው እየቀጠለ ያለበት ሁኔታ ነው ያለው።
ህብረተሰቡ ቤቱን በሚያከራይበት ወቅት የሚያከራዩትን ሰው ማንነት በትክክል ማወቅና መታወቂያ ኮፒ አድርጎ የመያዝ ልምድ ማዳበር እንዳለበትም አሳስበዋል።
መጀመሪያ ማንነቱን ማወቅ፣ የት እንደመጣ ማወቅ፣ መታወቂያውን መያዝ መቻል አለበት። የት አካባቢ ነው የመጣ? ምንድን ነው ስራው? ለመማር የመጣ ሰው ከሆነ እውነት ተማሪ ነው ወይ? እነዚህን ነገሮች ሰውየው ቅድሚያ ካረጋገጠ በኋላ በአካባቢው የኮሚቲ ፖሊሲንግ ኦፊሰሮቻችን አሉ። በእነሱ አማካኝነት የተዘጋጁ ፎርማት አሉ፣ ከቀበሌ ጋር ተሳስረው የሚሰሯቸው። እነዛም ፎርማቶች በሙሉ መመዝገብ መቻል አለባቸው። እነሱ ከተሞሉ በኋላ ባለቤቱም ይይዛል፣ መታወቂያው ፎቶኮፒ ተደርጎ ይያያዛል። ሌሎች ፓስፖርትም ሌሎች መረጃዎችም ካሉት ኮፒ ተደርጎ ይያዛል። ህብረተሰቡም ይህን መረዳት መቻል አለበት። በአጉል የሆነ ነገር መረዳት አለ። ይህን መዝግቦ ወደ ቀበሌ ለማስመዝገብ ሲሄድ፣ ወደ ኮሚቲ ፖሊሲንግ ሴንተር ኦፊሰሮቻችን ሲሄድ ልክ ግብር የሚጣልበት ለገቢዎች የሚጣል የሆነ እንትን እንዳለበት አድርጎ የመውሰድ ሁኔታዎች አሉ። ይህ አስተሳሰብ በጣም ትክክል ያልሆነ አስተሳሰብ ነው። ምክንያቱም ነገር ተጠያቂነትን ያመጣል። ያ ሰው ከቦታው ባይገኝ
በመሸሸግ ወንጀል ባለቤቱ ይከሰሳል። ምክንያቱም ከሱ ቤት ህገወጥ ነገር ተይዟል። ከተጠያቂነት ነፃ የሚሆንበት ምንም ነገር የለም። ስለዚህ ይህን ተጠያቂ ላለመሆን ቅድመ ዝግጅት ማድረግ፣ መንግስት የሚጠይቃቸውን በአካባቢው ያለ የመንግስት አካል ማሟላት አለባቸው ብሎ የሚገልጻቸውን ነገር አሟልቶ መገኘት ግዴታ ነው።
ህብረተሰቡ ከፖሊስ ጋር እጅ ለእጅ ተያይዞ በመስራት ወንጀልን በጋራ መከላከል እንዳለበት ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። አድማጮች፣ አሁን ለምሽቱ የመጨረሻ ያደረግነው ዘገባ ነው። ኢትዮጵያ ከአራት ቀናት በኋላ የምታመጥቀው ሳተላይት ለቴክኖሎጂ ሽግግር ያግዛል ተባለ። ከቴክኖሎጂ ጋር ራስን እያዘመኑ መጓዝ ለአንድ ሀገር የምጣኔ ሀብት ይዞታ ሁለንተናዊ ጠቀሜታ ይኖረዋል ሲልም የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስትር አመልክቷል። ፀሐይ ዳምጠው ተጨማሪ ይዛለች።
የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስቴር ትናንት በሰጠው መግለጫ ሳተላይት የማምጠቁ ተግባር ሀገሪቱ በቴክኖሎጂ ዘርፍ እያሳየች ያለውን እድገትና በዘርፉ ያላትን ሚና የሚያመላክት ነው ብለዋል። ኢትዮጵያ በታሪኳ የመጀመሪያ የሆነውን የራሷ ሳተላይት ወደ ህዋ ለማምጠቅ ዝግጅቷን እንደጨረሰች የቴክኖሎጂ ሚኒስትር ዶክተር ጌታው መኩሪያ በሰጡት መግለጫ አስታውቋል። ኢቲአርኤስኤስ1 ሳተላይት የምታመጥቅበት ቀን የአየር ትንቢያ በጥሩ ደረጃ ላይ እንደሚገኝ ታውቋል።
ባለን መረጃ መሰረት ታህሳስ 10 ጠዋት በላውንቺንጉ ዊንዶ የታይም ዊንዶ ላይ ያለው የአየር ጸባይ በጣም በጥሩ ሁኔታ ላይ እንዳለና በታሰበውና በታቀደው መንገድ ሳተላይቷን ለማምጠቅ ዝግጅቶች ሁሉ እንደተጠናቀቁ ኢንፎርሜሽን ሳተላይቷ ታይዋን ከምትባል 500 ኪሎ ሜትር ከቤጂንግ ከሚርቅ የላውንቺንግ ስቴሽን ነው ወደ ህዋ የምትሄደው።
እንደ ፈረንጆቹ አቆጣጠር በ2019 በዓለም ከሚመጠቁ ሳተላይቶች መካከል ኢቲአርኤስኤስ1 ሳተላይት 99ኛ ለመሆን ዝግጅት መጠናቀቁን ያብራሩት ዶክተር ጌታሁን ከቻይና የሚደረገው ሳተላይቷን የማምጠቅ መርሃ ግብር ለመከታተል የልዑካን ቡድን ወደ ስፍራው እንደሚላክ ተናግረዋል።
የኛ ሳተላይት ስትሄድ ያለውን ሂደት ለመከታተል ከተወካዮች ምክር ቤት 5 አባላት ያሉበት እና ከኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም ከኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት እንዲሁም ሌሎች ጋዜጠኞች ያሉበት አንድ የልዑካን ቡድን ወደ ቻይና ጉዞ ያደርጋል።
የሳተላይቷ መቆጣጠሪያ የሚገኝበት በአዲስ አበባ እንጦጦ በተመሳሳይ ሁኔታ የተለያዩ ባለስልጣናት ተገኝተው የሳተላይቷን መምጠቅ ይከታተላሉ ብሏል። በመስቀል አደባባይ ከማለዳው 3 ሰዓት ጀምሮ የሳተላይቷን ቅርጽ የሚያሳይ ግዙፍ ምስል ህዝብ እንዲመለከት ክፍት ይደረጋል ተብሏል። ኢቲአርኤስኤስ1 ዝግጅቷን ጨርሳ ቀኑን እየተጠባበቀች ነው ሲሉ ተናግረዋል። ዶክተር ጌታሁን
በታስበውና በታቀደው መንገድ እየተከናወነ ስለሆነ ለህዝባችን መግለጽ የምንፈልገው ሁሉ ነገር ተጠናቋል፣ ሁሉ ነገር በጥሩ ሁኔታ ላይ ነው ያለው። ኢቲአርኤስኤስ የመጀመሪያው የኢትዮጵያ ሳተላይት በታስበላት ቀንና በታስበላት ሰዓት ወደ ህዋ የምትሄድበትን ዝግጅት አጠናቃ እየጠበቀች እንዳለች ለህዝባችን ለመግለጽ ነው። አርብ ዕለት ታህሳስ 10 2012 ዓ.ም ልዩ የኢትዮጵያ የቴክኖሎጂ ተጠቃሚነት የምታበስርበት ቀን ስለሆነ ይህንን ህዝባችን ሁላችሁም በቴሌቪዥን በዚያን ቀን እንድትከታተሉ ጥሬን አቀርባለሁ።
ኢቲአርኤስኤስ1 የሀገሪቷን የግብርና፣ የኢኮኖሚ፣ የአየር ንብረትና ሌሎች አስፈላጊ መረጃዎች እንደምትሰጥ ይጠበቃል። የሀገሪቷ መሰረተ ልማቶች በምን ሁኔታ ላይ እንደሚገኙ ለማወቅ የሚያስችል በመሆኑ ጠቀሜታው እጅግ የጎላ ነው ያሉት ዶክተር ጌታሁን ኢትዮጵያ በቀጣይ ከ2-3 ሳተላይቶች በኋላ ሳተላይቶችን ሙሉ በሙሉ በራሷ ለመገንባትና ለማልማት እየሰራች ትገኛለች ብሏል። በሀገሪቷ ታሪክ የመጀመሪያ የሆነች ኢቲአርኤስኤስ1 የተሰኘው ሳተላይት ታህሳስ 10 2012 ከጠዋቱ 12 ሰዓት ከ21 ደቂቃ ከቻይና ወደ ጠፈር የምትመጥቅ መሆኑ ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን አመሰግናለሁ። ክቡራትና ክቡራን አድማጮች 93.3 እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን ልንዘልቅ ነው። ለዚህ ክፍል ቀዳሚ ያደረግነው የኢትዮጵያ የባህል ቡድን አስመራ የገባበት ዜና ነው። በባህልና ቱሪዝም ሚኒስትር ዴኤታ ብዙነሽ መሰረት የተመራው የኢትዮጵያ የባህል ቡድን ዛሬ ታህሳስ 6 2012 አስመራ ገብቷል። የባህል ቡድኑ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የኤርትራ ከፍተኛ ባለስልጣንና እንዲሁም የኤርትራ አንጋፋ ሙዚቀኞች ደማቅ አቀባበል አድርገውለታል። የባህል ቡድኑ በከረን ምጽዋና አስመራ ዘመናዊና ባህላዊ ዝግጅቶችን የሚያቀርብ መሆኑን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ ተከታዩን አጠናቅሯል።
በባህልና ቱሪዝም ሚኒስተር ዴኤታ ብዙነሽ መሰረት የተመራ የኢትዮጵያ የባህል ቡድን ዛሬ ታህሳስ 6 11 ሰዓት ገደማ አስመራ ገብቷል። የባህል ቡኑ አስመራ ዓለም አቀፍ አየር ማረፊያ በደረሰበት ወቅት የኤርትራ የስፖርትና ባህል ኮሚሽነር አምባሳደር ዘመድ ተክለ በኤርትራ የኢትዮጵያ አምባሳደር አቶ ሬድዋን ሁሰን በአፍሪካ ህብረት የኤርትራ አምባሳደር አቶ አራያ ደስታ የተለያዩ የመንግስት አላፊዎች እንዲሁም የኤርትራ አንጋፋና ወጣት ሙዚቀኞች ማቃቀባበል አድርገውላቸዋል። ዛሬ አስመራ የገባው የኢትዮጵያ የመጀመሪያ የባህል ቡድን 54 አባላቶችን ያካተተ እንደሆነና በሚቀጥለው ረቡ ሌሎች ቡድኖችም እንደሚገቡ በኢትዮጵያ የውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲ ጉዳዮች ዳይሬክተር ጄኔራል አምባሳደር ሙልጌታ ከሌል ለቪኦኤ ተናግረዋል።
ዛሬ ወደዚህ የገቡት 54 የባህል ቡድን አባላት ናቸው። በቀጣይም አንጋፋ የሆኑ በጣም ታዋቂ የሆኑ ቡድኖች አሉ። እንዲሁም የጃኖ ባንድ ከነገ በስቲያ ማለት ነው ሮብ ወደ አስመራ ይገባሉ። ስለዚህ ምጽዋ በሚኖረን ፕሮግራምና አስመራ ላይ በሚደረገው ፕሮግራም ደግሞ እንደነ ጸደኒያና ብሩክታይት ጌታውን በቅጽል ስሟ ቤቲጂ ተብላ የምትጠራው ታዋቂ የሆነች ጠቅላይ ሚኒስትር ዶክተር አብይ አህመድም ሲሸለም ኦስሎ ላይ የነበረችዋ ሙዚቀኛ ወይም ታዋቂ የሆነች ይገባሉ ብለን ነው የምንጠብቀውና ኦልሞስት በእኛ በኩል ሁሉም ሬዲ ናቸው ይመጣሉ እንግዲህ በዛን ሰዓት ማለት ነው።
ዛሬ ምሽት ለባህል ቡድኑ የእንኳን ደህና መጣችሁ የእራት ግብዣና የባህላዊ ሙዚቃ ዝግጅት በአስመራ ፓላስ ሆቴል ተደርጎላቸዋል። በወጣው መርሃ ግብር መሰረት የኢትዮጵያ የባህል ቡድን የሚቀጥለው ረቡዕ በከረን፣ አርብ በምጽዋ እንዲሁም እሁድ በአስመራ ባህላዊና ዘመናዊ የሙዚቃ ዝግጅቱን እንደሚያቀርብ ታውቋል። በቀጣይ የባህል ቡድኑ የሚያቀርበውን ዝግጅት ተከታትዬ ሰፊ ዘገባ ይዤ መለሳለሁ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሄን አመሰግናለሁ። ክብራትና ኮሮና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች አጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን ተከታዩ ዘገባችን ደግሞ ወደ አዲስ አበባ ይመልሰን ይሆናል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ 9ኛ ጠቅላላ ጉባኤው አመራሩን ለአዲሱና በሀገር ውስጥ ላለው ኃይል ያስረከበበት መሆኑን አመለከተ። በፕሮግራሙ ላይ ለውጥ ማድረጉንም ኢህአፓ አስታውቋል። ባለፉት ዓመታት ለእኩልነት ስንል አድርገነዋል ባሉት ትግል ውስጥ ፓርቲው ፈጽሟቸዋል ላሏቸው ስህተቶች የአሁኑ መሪው በይፋ ይቅርታ ጠይቀዋል ይለናል መለስካቸው አመሃ ከአዲስ አበባ አጠናቅረው ተከታዩ ዘገባው።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ላለፉት 2 ቀናት 9ኛ ጠቅላላ ጉባኤውን ሲያካሄድ ቆይቶ ትናንት ምሽት የፓርቲውን ልዩ ልዩ የአመራር አባላት በመሰየምና የተለያዩ ሰነዶችን በማጽደቅ መጠናቀቁን የኢህአፓ ተቀዳሚ ምክትል ሊቀመንበር አቶ ሰለሞን ተሰማ ለቪኦኤ ተናገሩ። ፓርቲውን ህጋዊና ሰላማዊ አድርጎ ለማስመዝገብ እንዲሁም የፓርቲውን ምንነት፣ ማንነት፣ አርማውን፣ ስያሜውን ላለፈው አንድ ዓመት ተኩል ያህል በመላው አገሪቱ ለማስተዋወቅና ጽህፈት ቤቶችን ሲዘረጉ የቆዩት ነባር የኢህአፓ ታጋዮችና አዳዲስ አባላት መሆኑን ለማስረገጥ ይህን ጉባኤ ማካሄድ በግድ ያስፈልግ እንደነበረ ተቀዳሚ ምክትል ሊቀመንበሩ ያስረዳሉ። አክለውም ኢህአፓ 8ኛ ጉባኤውን እስካካሄደበት ጊዜ ድረስ ተገዶ በእቡ ይንቀሳቀስ የነበረ መሆኑን አስታውሰው ይህ ጉባኤ ለድርጅቱ ህጋዊ ነት መሰረት ለመጣል እንደሆነ አብራርተዋል። በኢህአፓ ታሪክ ለመጀመሪያ ጊዜ በይፋና አላንዳች ማዕቀብ ተደርጓል በተባለው የመጀመሪያ ጉባኤ ሽግግር መደረጉም ይፋ ሆኗል።
የዚህ ጉባኤ ለየት የሚያደርገው እስካሁን የነበሩት ለአርባ ዓመታትና ከዛም በላይ ከተማሪዎች ንቅናቄ ጊዜ ጀምረው ኢህአፓን በመመስረትም በኩል የነበሩ ነባር የሆኑ የፓርቲው አመራሮችና በሰራዊቱም ውስጥ በኢትዮጵያ አብዮታዊ ሰራዊት ውስጥ የነበሩ አመራሮች፣ ኮማንደሮች የመሳሰሉት ይህን ትግል በውጭ ሀገራት ሲያቀጣጥሉ ስለነበረ እነሱ ከዚህ በኋላ የፓርቲውን እንቅስቀሳ ሙሉ በሙሉ አገር ውስጥ ላሉ ጓዶች ያስረከቡበትና ከዚህ በኋላ እንቅስቀሳው ከውጪ ሳይሆን ከውስጥ የሚመራ መሆኑን ያበሰርንበት ጠቅላላ ጉባኤ ነበር።
ስለዚህ በውጭ ያሉ የአመራር አባላት በሆኑ ጊዜ ከዚህ ሂደት ተገለለዋል ማለት ነው።
በትክክል ከዚህ በኋላ የነሱ አስተዋጽኦ የሚሆነው በአገር ውስጥ ያለውን አመራርና አገር ውስጥ ያለውን እንቅስቀሳ አገር ውስጥ ያለውን ትግል በሞራልም በሐሳብም በቁሳቁስም በመሳሰሉት የመደገፍና የማጠናከር ሚና ሊኖራቸው ይችላል። እሱም እንደ አስፈላጊነቱ እዚህ ያለው አመራር ያስፈልገኛል ይሄኛው ድጋፍ ሊኖረኝ ይገባል ብሎ ከጠየቀና ያንን ውሳኔ ካስተላለፈ ብቻ ነው።
ከ48 ዓመታት በፊት በበርሊን ጀርመን ከተማ የተመሰረተው ኢትዮጵያ ሕዝቦች አርነት ድርጅት ኢህአድ ፕሮግራሙ ከሶስት ዓመት በኋላ በኢትዮጵያ ዘመን አቆጣጠር በ1967 ነሐሴ 26 በአዲስ አበባ መለስተኛ ጉባኤውን በህቡ አካሄደው ከኢትዮጵያ ሕዝቦች አብዮታዊ ፓርቲ ፕሮግራም ጋር ብዙም ልዩነት እንዳልነበረው የበርሊኑን ጉባኤ ካደራጁት መካከል አንዱ ዶክተር መላኩ ተገኝ ለቪኦኤ ተናግረዋል። ትናንትና ከትናንት በስቲያ በተካሄደው የፓርቲው ዘጠነኛ ጉባኤ የፓርቲው መሪ ሆነው የተመረጡት ወይዘሮ ቆንጅት ብርሃን ይህን ፕሮግራም በ1976 ዓ.ም በሰሜን ምዕራብ ኢትዮጵያ ቋራ ላይ ለውጥ እንደተደረገበት ያስረዳሉ። በዚህ ጉባኤ ይሄው ለውጥ ከመዳበሩ በስተቀር መሰረታዊ ለውጥ አልተደረገበትም ብለዋል።
አሁን ባዘጋጀነው የፓርቲ ፕሮግራም ኢህአፓ በ1976 ከለወጠው ርዕዮተ ዓለም ጋር አብሮ ካወጣው ፕሮግራም በጣም የራቀ ለውጥ የለውም። ነገር ግን አሁን ኢትዮጵያ ላለችበት ሁኔታ ለወቅቱ ኢኮኖሚያዊ ማህበራዊና ፖለቲካዊ እንዲሁም ለሌሎች ጉዳዮች ይመጥናል ባልነው መንገድ አጥንተን ፕሮግራሙን በጣም በትልቁ አዳብረናል።
ወይዘሮ ቆንጅት ብርሃን ቅዳሜ ታህሳስ 4 ቀን 2012 ዓ.ም ፓርቲያቸው ዘጠነኛ ጉባኤውን ሲጀምር ባሰሙት የመክፈቻ ንግግር ድርጅቱ ለግማሽ ምዕተ ዓመት ያለፈበትን የትግል ውጣ ውረድ አስታውሰዋል። በትግሉ የወደቁትን ሰማዕታትም አስበዋል። በስም እየጠሩ በጉባኤተኞችና በተጋባዥ እንግዶች ዘንድም የነበረው የቁጭት የሐዘንና የተደበላለቀ ስሜት በግልጽ ይስተዋል ነበረ። የፓርቲው መሪ ኢህአፓ የሰዎች እንጂ የመላእክት ድርጅት እንዳልነበረም አልረሱም።
ለህብረተሰብ መሠረታዊ ለምት በጨቋኝና በተጨቋኝ ቅርና አንድ ቤተሰብ ለማስተዳደር በሚደረጉ የቀን ተቀን እንቅስቃሴዎች ውስጥ ስህተቶችን ውድቀቶችም ይኖራሉ። ኢህአፓም ለዲሞክራሲና ለሀገር አንድነት ሲል ባካሄደው የትግል ጉዞ ውስጥ ልማቶችና ስህተቶችን ፈጽሟል። በወቅቱ በነበረው ሁኔታ አስገዳጅነት ለተሰራው ስህተት፣ ለጠፋው የሰው ህይወትም ሆነ ንብረት በተለያየ ጊዜና በተገኘ መድረክ ሁሉ ይቅርታ የጠየቀ ቢሆንም አሁንም በድጋሚ የኢትዮጵያን ህዝብ በተለይም ጉዳት የደረሰባቸውን ቤተሰቦችና ግለሰቦች በድጋሚ ይቅርታ ይጠይቃል። ይህ ያለፈ ስህተት አሁን ላለንበት ትምህርት እንዲሆነንና በየቀኑ በተለያየ አካላት የሚፈጸሙ ስህተቶች እንዲታረሙ የበኩላችንን እናደርጋለን፣ እንታገላለን። ዛሬም ሁልጊዜም ለኢትዮጵያ ህልውና፣ ለዲሞክራሲና ለህግ የበላይነት እንታገላለን።
ፓርቲው በጉባኤው ማጠቃለያ 25 አባላት ያሉት ሀገራዊ ምክር ቤት፣ ባለ 11 አባላት ቋሚ ኮሚቴ፣ የአባላት መብት አስጠባቂ ኮሚቴና የፓርቲውን የኦዲትና የቁጥጥር ኮሚቴ ማቋቋሙ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመሬት መንሸራተት ያስከተለውን አደጋ የሚመለከት ዘገባ ነው። ወደ ወሎ ይወስደናል። ደሴ ከተማ ውስጥ የሚከሰተው የመሬት መንሸራተት አደጋ ለሰዎች መፈናቀልና ለመሠረተ ልማት ጉዳት ተናገረው።
የደሴ መሬት መንሸራተት አደጋ ዘላቂ መፍትሄ ሳያገኝ እስካሁን ዘልቋል። አደጋውም የዚያኑ ያህል የተንጣለለ ሜዳ የነበረ ወይም ኮረብታማ ቦታ ድንገት ወደ ጉድጓድነት ተለውጦ ይገኛል። ችግሩ ነዋሪውን እያንገላታ መሰረተ ልማትንና ተቋማትንም እየጎዳ ዘልቋል። በተለይ ከመስከረም ወዲህ የጣለው ዝናብ የመሬት መንሸራተቱን አባብሶት ቁጥራቸው ከስረስ ተቃርበዋል። አንዳንዶቹንም ሰው እየጣላቸው ሸሽቷል። የከተማው አስተዳደር ለችግር የተጋለጡትን ለመርዳት እየጣረ መሆኑን የከተማ ልማት ዘርፍ ምክትል ስራ አስኪያጁ አቶ ደረጀ ጌታውን ይናገራሉ።
በዚህ አመት በተለምዶ አራዳ ክፍለ ከተማ ልዩ ስሙ መንበረ ጻህ የሚባለው አካባቢ ላይ የቦታ መንሸራተት ተከስቷል። በዚህ ምክንያት የመንበረ ጻህ ትምህርት ቤት 80 የሚሆኑ የሚሰራው መንገድ ምክንያት ነው አንዱ ለዚህ አደጋ መከሰትና ቀበሌ ቤት ጋር ተያይዞ 78 የቀበሌ ቤቶች አሉ። ክፍለ ከተማው 5 ህጋዊ ተከራዮች አሉ ብሎ ባረጋገጠልን መሰረት ለ55ቱም ምትክ ቦታ ሰጥተናል። ከግለሰብ ቤት ጋርም ተያይዞ የተወሰነላቸው ግለሰቦች አሉ 12 ሰው። የነሱም እንግዲህ ባሉን ክፍለ ከተሞች ቦታ እያሳየን ነው የምንገኘው።
ከአዲስ አበባ ወደ መቀሌ የሚያሻግረው አውራ ጎዳና በሚንሸራተተው አፈርና ደለል በመዘጋቱ አሽከርካሪዎች ያልተደላደለና የተጨናነቀ አማራጭ መንገድ ለመጠቀም ተገደዋል። በአቢዩ የሚገኘውና በሺህ የሚቆጠሩ ተማሪዎችን የሚያስተናግደው መንበረ ጸሐይ አጠቃላይ አንደኛ ደረጃ ትምህርት ቤት ግን ከአደጋው ጋር እንደተፋጠጠ መሆኑን ርዕሰ መምህሯ በለጡ አሰፋ ገልጸዋል።
ቀደም ብሎ በትምህርት ቤቱ አካባቢ አውራ ጎዳና ማለት ነው አገር አቋራጭ አስፋልት መንገድ ሲሰራ በዛ ምክንያት የተፈጠረ ችግር ነው እኛ የምንለው። ምክንያቱም የአውራ ጎዳና መስሪያ ቤት ስራውን ሲሰራ ያላደረገው ጥንቃቄ አለ ብለን ነው እኛ የምንለው።
ርዕሰ መምህር በለጡ እንደሚሉት የመንገድ ስራው ፕሮጀክት ተቋራጭ ስራውን ከመጀመሩ በፊት በአካባቢው ያለውን ምንጭ በማፋሰስ የአፈር ስርገቱን መከላከል ነበረበት። የመሬት መንሸራተቱ አሁን ትምህርት ቤቱን ጨምሮ ለአካባቢው ማህበረሰብም የስጋት ምንጭ ሆኗል። በትምህርት ቤቱ ግቢ ውስጥ የተገነባው ግዙፍ ህንጻ በሚንሸራተተው መሬት ምክንያት ገደል አፋፍ ላይ ቆሟል። ጥራቱን የጠበቀ ትምህርት ለታዳጊዎች በሚል እሳቤ የቆመው ህንጻ ሰው አይቀርበውም።
ከአንዱ ብሎክ ላይ 8 ክፍል 800 ተማሪዎችን አውጥተናል። እነዚህ ልጆች አውጥተን አሁን በሁለት ፈረቃ እያስተማርን ያለ ነው። አሁን እንዳውም ሁለቱ ፈረቃም ሊያቅተን ነው፣ ወደ 3 ፈረቃ ልንገባ ነው እያልን ነው ያለ ነው። ለምን ሌላው ሁለተኛ ብሎክ 4 ሰክሽን በሁለት ፈረቃ ሲሆን 8 ሰክሽን የሚያስተምር ነው እና አሁን ያ ስለማይበቃን ወደ 3 ፈረቃ ሳንሄድ እንቀራለን ብለህ ነው። ላይኛው ጋር ካለው ደግሞ አንድ ብሎክ ላይ ደግሞ በተለይ የአንደኛ ክፍል ህጻናት ተማሪዎች የሚማሩበትን እነሱን ውጭ አውጥተናል። ከጥላ ስር እያስተማርናቸው ነው። ለምን ግንብ ቤት ስለሆነ አማክሮ ስለማይመጣና ቢናድ የሰው ህይወት ያልፍብናል ብለን ስለፈራ አሁን ዛፍ ጥላ ስር እያስተማርናቸው ነው ያለን።
ርዕሰ መምህሯ ለከተማ አስተዳደሩ ተማጽኗቸውንም አሰምተዋል።
በዋናነት የምንፈልገው የከተማ አስተዳደሩ ከስጋት እንድንድል፣ ህጻናቶቹም ችግር ውስጥ እንዳይገቡ፣ እኛም ችግር ውስጥ እንዳንገባ ጊዜያዊ ቆርቆሮ በቆርቆሮ ቤት እንዲሰራልን ነው።
ከዚህ በተጨማሪ ቀድሞም ትኩረት ያልተሰጠውና ችግሩን እያባባሰ ነው የሚባለው ምንጭ ጉዳይ መፍትሄ እንዲፈለግለት ጥሪ አስተላልፈዋል። የከተማዋ ከንቲባ አቶ አበበ ገብረ መስቀል ችግሮችን ለመፍታት ጥረት እንደሚደረግ ተናግረዋል።
የዛ አካባቢ ያሉ ህብረተሰቦችን አነጋግረናል። በተለይ ትልልቅ ሰዎች እዛ አካባቢ ነዋሪዎችን ዋናው ችግሩ እዚህ ውስጥ ያለው ውሃ ነው ይህን ችግር ይፈጥር የሚል እንትን አላቸው። እሱን አስጠንተነዋል። የኢትዮጵያ መንገዶች ባለስልጣንም አንዱ መፍትሄ እንዲሰጥ ልንፈልገው እሱን ነው። በእኛም በእነሱም አድርገን ውሃው መንገዱ እዛው አካባቢ ስለሆነ ቻለ ባለሙያም ስላላቸው መንገዱንም አብረው እንትን ሲሉ አጥንተውታል። እዛ አካባቢ ያለውንም መስራት አለብን የሚል አቋም አለና አሁን እዛ አይተው ከሆነ ሰፋፊ ቦታዎች አሉ፣ በጣም ጎርጅ የሆነ እሱንም በተመለከተ የመጀመሪያው ስራ እንዳውም ኮሜንት ያደረጉን የሀገር ሽማግሌዎች ውሃውን አውጡት ነው። ከኢትዮጵያ መንገዶች ባለስልጣን ጋር ተነጋግረን አንድ ጥናት አስጠንተናል። እስከላይ ድረስ መንሸራተት አደጋ ስለሚያደርስ ቢያንስ ትምህርት ቤቱ የሚድንበትን መንገድ ለማመቻቸት ከእነሱ ጋር እየተነጋገርን ያለንበት ሁኔታ አለ። ከዛ ባሻገር ግን የክፍል ጥበት የሚኖር ከሆነ አሁንም ቢሆን ፈጥነን እስከሚሰራ ድረስ መጠበቅ የለብን ችግሩ የሚፈታበትን መንገድ ከትምህርት መምሪያ ጋር እየተነጋገርን ስለሆነ በቀጣይ መፍትሄ እንሰጣለን ብለን እናስባለን።
ህገወጥ ናቸው የሚሏቸውን ግንባታዎች ጨምሮ ሰው ሰራሽ ችግሮችም ከተፈጥሮ ጋር የተያያዘውን አደጋ እያባባሱት እንደሆነ ከንቲባው ጠቁመዋል።
የተፈጥሮ ሀብት ጋር ተያይዞ በተለይ የተለያዩ የእርከን ስራዎች ባለመሰራታቸውና በተለይ ደግሞ ጦስ አካባቢ ልቅ ግጦሽ የሚበዛበት በመሆኑ አካባቢውን ከሰው ንክኪ ነጻ አለማድረጋችን በየጊዜው ችግሩ እየተከሰተ ያለበት ሁኔታ ነው ያለው። ይህን አውቀን ጦሳ ጫፉ አካባቢ ላይ ስራ እየሰራ ነው። በሰኞ ገበያ በታች እንደዚሁ በምግብ ዋስትና ሰፊ ስራ እየሰራ ያለንበት ሁኔታ አለ።
በመሬት መንሸራተት ምክንያት የተነሱ ሰዎች ይዘዋቸው የነበሩት ቦታዎች ላይ አካባቢውን መልሶ የማልማት ስራ እንደሚከናወን የከተማ ልማት ዘርፍ ምክትል ስራ አስኪያጅ አስታውቀዋል።
ግለሰቦቹ ካርታና ፕላን ተሰጥቷቸው ከተነሱ በኋላ ወደ ደህንነት እንዲቀየር አብሮ ውሳኔ ተላልፏል። ምክንያቱም እዛ መልሰ መኖሪያ ማስፈር ማለት ሌላም ለከተማ አስተዳደሩ ችግር ስለሆነ የዚህ አደጋ ደግሞ ለመኖሪያ ቤቶቹ ብቻ ሳይሆን ከበላይ ለሚገኙ ለማርያም ቤተ ክርስቲያንና ለአይጠየፍም አዳራሽ ታሪካዊ ቦታዎችም ስጋት ነው።
በብቻ ጥረት ዘላቂ መፍትሄ ማምጣት እንደማይቻል የተናገሩት ከንቲባ አበበ በበኩላቸው ክልላዊና አገራዊ ጥሪ አስተላልፈዋል።
ይሄ ሰፊ ስራ የሚጠይቅ ነው። የክልሉን እንደ ሀገርም ከተማዋን በተለይ ዙሪያው ከፍተኛ የሆነ የመሬት መንሸራተት የሚያጠቃት መሆን ረጅም ጊዜ የተጠና ስለሆነ ይህን በዚህ መንገድ ተባብ አብረን ክልሉም እንደ ሀገርም ተባብረን እስካልሰራን ድረስ ከተማው ብቻ በመስራት ሙሉ በሙሉ ጤናማ እንሆናለን ተብሎ አይገመትም።
ከጦሳ ተራራ ግርጌ ካዝዋ ገደል አናት ላይ የተቆረቆረችው ደሴ በተፈጥሮ ሀብት ጥበቃ መመናመን፣ ከከፍታ ቦታ ሰርጎ በሚገባው ውሃና በመሳሰሉ ችግሮች በተደጋጋሚ ለመሬት መንሸራተት አደጋ ተጋላጭ ናት ሲሉ ምሁራን ይደመጣሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን አመሰግናለሁ። አድማጮች፣ ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። የሳምንቱ የስፖርት ዜናዎች በግርማቸው ከበደ። ስፖርት።
ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ ለሴካፋ ምክትል ፕሬዝዳንትነት እንደሚወዳደሩ፣ ወልቂጤ ከተማ በታሪኩ የመጀመሪያውን የፕሪምየር ሊግ ድል ማስመዝገቡ፣ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድልና የደቡብ ኮሪያና ሰሜን ኮሪያ ከአራት ዓመታት በኋላ የሚካሄደውን የዓለም የሴቶች እግር ኳስ ዋንጫ አለማስተናገድ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ ለምስራቅና መካከለኛው አፍሪካ ሀገራት የእግር ኳስ ማህበራት ምክር ቤት ሴካፋ ምክትል ፕሬዝዳንት ለመሆን ይወዳደራሉ። የሴካፋ ጠቅላላ ጉባኤ በመጪው ረቡዕ በካምፓላ ዩጋንዳ ሲካሄድ በተጓደሉ የስራ አስፈጻሚ ኮሚቴ አባላት ምትክ የሟሟያ ምርጫ ይደረጋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራም ለቀጣዮቹ አራት ዓመታት የሴካፋ ምክትል ፕሬዝዳንት ለመሆን ይወዳደራሉ። ምርጫውን አስመልክተው የፌዴሬሽኑ የህዝብ ግንኙነት ኃላፊ ባህሩ ጥላሁን ለቪኦኤ እንደተናገሩት ዳንቱ በምርጫው የሚያሸንፉ ከሆነ ሴካፋ ኢትዮጵያ ላይ ትኩረት እንዲያደርግ ያስችሉታል። በዳኞች በጨዋታ ታዛቢዎችና ተቆጣጣሪዎች እንዲሁም በሚዲያ ኦፊሰሮች ምደባ ወቅት በሴካፋ ስራ አስፈጻሚ ኮሚቴ አባል ስላልሆንን ለኢትዮጵያውያን ትኩረት አይሰጥም ነበር። ፕሬዝዳንቱ ከተመረጡ ይህንን ማስቀረት ይችላሉ ብለዋል አቶ ባህሩ። የኢትዮጵያ ፕሪምየር ሊግ ሶስተኛ ሳምንት ጨዋታዎች በሳምንቱ መጨረሻ ሲደረጉ ወልቂጤ ከተማ በታሪኩ የመጀመሪያውን የፕሪምየር ሊግ ድል አስመዝግቧል። በ2012 ዓ.ም ሊጉን የተቀላቀለው ወልቂጤ ፋሲል ከነማን 1-0 አሸንፏል። በስታዲየም እድሳት ምክንያት የሜዳ ላይ ጨዋታውን በሆሳዕና ከተማ ላደረገው ወልቂጤ ብቸኛዋን የማሸነፊያ ጎል ያስቆጠረው ተወጋዊው ጃኮ አራፋት ነው። በሌሎች ጨዋታዎች ሐዋሳ ከተማ ባህር ዳር ከተማን እንዲሁም ድሬዳዋ ከተማ ሀዲያ ሆሳዕናን በተመሳሳይ 1-0 አሸንፈዋል። ወልዋሎ ዓዲግራት ዩኒቨርሲቲ ስሁል ሽረን 3-0 በመርታት በሊጉ ሶስቱንም ጨዋታዎች ያሸነፈ ብቸኛው ቡድን ሆኗል። ሰበታ ከተማ ከአዳማ ከተማ፣ ወላይታ ዲቻ ከቅዱስ ጊዮርጊስ 2-0፣ ሻምፒዮኑ መቀለ 70 እንደርታ ከኢትዮጵያ ቡና 1-1 አቻ ተለያይቷል። ወልዋሎ በ9 ነጥብ የሊጉ መሪ ሲሆን ሰበታ የመጨረሻ ደረጃ ላይ ይገኛል። ጉቴኒ ሾኔ የኮልካታን የ25 ኪሎ ሜትር የጎዳና ላይ ሩጫ ውድድር የቦታውን ክብረ ወሰን በመስበር ጭምር አሸንፋለች። በዓለም አትሌቲክስ የብር ደረጃ በማግኘት ብቸኛ በሆነው የኮልካታ የ25 ኪሎ ሜትር ውድድር ጉቴኒ በሀገሯ ልጅ ደጊቱ አዝመራው ለሁለት ዓመታት ተይዞ የቆየውን የቦታውን ክብረ ወሰን ከ3 ደቂቃ በላይ አሻሽላለች። የመጨረሻዎቹን 10 ኪሎ ሜትሮች ብቻዋን ከፊት ሆና የሮጠችው ጉቴኒ ውድድሯን በ1 ሰዓት 22 ደቂቃ 9 ሰከንድ ጨርሳለች። ዓመቱ ሙሉ ጠንካራ ልምምድ ስሰራ ቆይቻለሁ፣ ልምምዴም ፍሬ እያፈራ ነው ብላለች ጉቴኒ ከድሏ በኋላ በሰጠችው አስተያየት። ለባህሬን የምትሮጠው ትውልደ ኢትዮጵያዊቷ ደሲጂሳ ሁለተኛ፣ እንዲሁም ኢትዮጵያዊቷ ጠጅቱ ዳባ ሶስተኛ ወጥተዋል። ኬንያዊው ሌነርድ ባርሶቶን በቀነኒሳ በቀለ ተይዞ የቆየውን የቦታውን ክብረ ወሰን በመስበር ጭምር ባሸነፈበት የወንዶቹ ውድድር ደግሞ በተስፋ ጌታሁንና ባየልኝ ይግዛው ሁለተኛና ሶስተኛ ወጥተዋል። ውድድሩን ያሸንፋል ተብሎ የተጠበቀው ታሪኩ በቀለ 10ኛ ሆኖ አጠናቋል። ዛሬ በወጣው የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ዙር ድልድል ሊቨርፑል ዋንጫው ዳነሳበት ስታዲየም ይመለሳል። ሊቨርፑል ባለፈው የውድድር ዘመን በቻምፒየንስ ሊጉ ፍጻሜ ቶተናምን በማሸነፍ ዋንጫ ባነሳበት ዋንዳ ሜትሮፖሊታኖ የመጀመሪያ የጥሎ ማለፍ ጨዋታውን ከአትሌቲኮ ማድሪድ ጋር ያደርጋል። ሆኖም የጥሎ ማለፍ ዙሩ ትልቁ ጨዋታ ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት ነው። የባርሴሎና አሰልጣኝ እያለ በሪያል ማድሪድ ስታዲየም ሳንቲያጎ ቤርናቢው ተደጋጋሚ ድሎችን ያስመዘገበው የአሁኑ የሲቲ አሰልጣኝ ፔፕ ጓርዲዮላ ወደ ስፔን ዋና ከተማ ሲመለስ የተቃውሞ ድምጾች ይጠብቁታል። ፔፕ ጓርዲዮላ ከቀድሞ የባርሴሎና አሰልጣኝነቱ ባለፈ የካታላን ነጻነትን በአደባባይ ይደግፋል። ይህ ደግሞ በሪያል ማድሪድ ደጋፊዎች አይወደድለትም። በተጫዋችነት ዘመኑ ከ8 ዓመታት በፊት የቻምፒየንስ ሊግ ዋንጫን ከባየርን ሙኒክ አፈነጠቀው ፍራንክ ላምፓርድ ደግሞ በአሰልጣኝነትም ከቼልሲ ጋር ድሉን ለመድገም ከጀርመኑ ክለብ ጋር ይፋለማል። በሌሎች የጥሎ ማለፍ ዙር ጨዋታዎች ቦሩሲያ ዶርትመንድ ከፓሪስ ሰንጀርማ፣ ለመጀመሪያ ጊዜ ወደ ጥሎ ማለፍ ዙር የተቀላቀለው አታላንታ ከቫሌንሲያ፣ ሊዮን ከዩቬንቱስ፣ ቶተናም ከላይፕዚግ እንዲሁም ናፖሊ ከባርሴሎና ይጫወታሉ። የጥሎ ማለፍ ጨዋታዎቹ በየካቲት ወር ይካሄዳሉ። ደቡብ ኮሪያና ሰሜን ኮሪያ ከአራት ዓመታት በኋላ የሚካሄደውን የዓለም የሴቶች እግር ኳስ ዋንጫ እንደማያስተናግዱ ታውቋል። በፖለቲካዊ ቁርሾ ውስጥ የሚገኙት ሁለቱ አገራት ውድድሩን በጥምረት ለማዘጋጀት ጥያቄ ያቀርባሉ ሲባል ቆይቶ ነበር። የደቡብ እግር ኳስ ፌዴሬሽን እንዳስታወቀው በዓለም አቀፉ እግር ኳስ አስተዳዳሪ ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ምክረ ሐሳብ መሰረት ውድድሩን ከሰሜን ኮሪያ ጋር በጥምረት ለማዘጋጀት ታስቦ የነበረ ቢሆንም መሻሻል ሲያሳይ የቆየው የሁለቱ ኮሪያዎች ዲፕሎማሲያዊ ግንኙነት ውጥረት ውስጥ በመግባቱ ሳይሳካ ቀርቷል። ከአራት ዓመታት በኋላ በሚደረገው የዓለም የሴቶች እግር ኳስ ዋንጫ ለመጀመሪያ ጊዜ 32 ቡድኖች ይሳተፋሉ። ብራዚል፣ ጃፓን፣ ኮሎምቢያ እንዲሁም አውስትራሊያና ኒውዚላንድ በጥምረት ውድድሩን ለማዘጋጀት ጥያቄ ያቀረቡ ሀገራት ናቸው። ባለፈው ዓመት መጨረሻ በፈረንሳይ አስተናጋጅነት በተካሄደው የሴቶች ዓለም ዋንጫ ዩናይትድ ስቴትስ ሻምፒዮን መሆኗ ይታወሳል። የዛሬ ስፖርት ዘገባዎች እነዚህ።
እናመሰግናለን አድማጮች። ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናውን ከቆንጅት ታየ።
የቀድሞ የኢትዮጵያ የሶማሌ ክልል የደህንነት ኃላፊ የነበሩት ኮሎኔል ሙክታር ሞሐመድ ሱባኔ ሶማሌላንድ ሀርጌሳ ውስጥ በቁጥጥር ስር መዋላቸው ተገለጠ። ለኢትዮጵያ የሶማሌ ክልል አሳልፈን ሰጥተናል ብለዋል የሶማሌላንድ ባለስልጣናት። የቀድሞ የክልሉ ፕሬዚደንት የአብዲ ሞሐመድ ኦመር የአብዲ ኤሌ አጋር የነበሩት ኮሎኔሉ በክልሉ በተፈጸሙ የተለያዩ የሰብአዊ መብት ጥሰቶች ተጠያቂ ተደርገዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር በሶማሌ ክልል በሰብአዊ መብቶች መከበር ላይ የሚታየው ተነሳሽነት የሚያበረታታ እንደሆነ ገልጸዋል። በተወሰኑ እስረኞች ላይ የተፈጸሙ ህገወጥ አድራጎቶች ግን አግባብ እንዳልሆኑ ኮሚሽኑ ባወጣው መግለጫ አስታውቋል። በባህር ዳር ከተማ አንድ ግለሰብ ቤት ውስጥ 449 ህገወጥ የጦር መሳሪያዎች በቁጥጥር ስር መዋሉን የአማራ ክልል ፖሊስ ኮሚሽነር አስታውቋል። የጦር መሳሪያዎቹ በቁጥጥር ስር ሊውሉ የቻሉት በህብረተሰቡ ጥቆማ መሆኑን ነው ኮሚሽኑ አክሎ የገለጸው።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው የአንድ ሰዓት ፕሮግራም እዚህ ላይ ሊያበቃ ነው። ለስንብቱ ተከታዩን ሙዚቃ እንጋብዛለን። አስተናጋጃችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከተኪዮ ስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ ብላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናብታለን። ነገ ማክሰኞ እንገናኝ። ትግርኛ ስርጭት ይቀጥላል። ዜማው ከመጨረሻ ይወስደናል። I'm gonna have some fun.
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22፡35፡31 ሜትር ባንድ ከምኡውን ብናይልሳት ኣብ ፌስቡክን ዩቲብን ብቐጥታ ካብ 4-4 ፍርቓን ወይ ከዓ ካብ 10-10 ፍርቓን ይመሓላለፍ። ደሓን ድምፅም ክብራ ሰማዕትና ሎሚ ሶኒ 16 ታሕሳስ 2013